ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ። ዛሬ ምሽት አብራችሁን ከቆያችሁ ከሚቀርቡላችሁ ጉዳዮች መካከል
እንደተከፋይ ስራ ሴቷ የምታደርገው ነገር ሪኮግናይዝ ማለት ትልቅ ነገር ነው። ለምሳሌ አንድ ሴት ጠዋት ተነስታለች፣ ጓና ቤታ መፍትሄ ሸኝታ ቤት መታ ቶካርጋ እንግዲህ በሀገር ቤትም ከብታ ያሰማርታ ስትጀምሪ ሰዓቱ 10:17 ሰዓት በላይ ነው የሚፈጨው። እና ሴቷን ብትሰራ እነዚህ ነገሮች አሁን እየሰራች ነው ገንዘብን አታገኝበትም። እንዲህ አይነት ፖሊሲዎች ሰፖርት ማድረግ መቻል አለባቸው።
ትውልደ ኢትዮጵያዊቷ መሰረት ኃይለ ኢየሱስ ካናዳ ውስጥ ለስኬት የበቁና ከራሳቸው አልፎ ለሌሎች ድምፅ ለመሆን ለቻሉ ሰዎች የሚሰጠው ሽልማትን አሸናፊ ናት። ለሽልማት ስላበቃት ማህበረሰብ አገዝ ተግባር ዛሬ ምሽት ታጫውተናለች። እኒና ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ የድምፅና ምስል ምህንድስናውን ይከውናል። አብራችሁ እንድትቆዩ በድጋሚ ጋብዛለሁ። ወደ ቀዳሚው ዝግጅት እንሻገር። በዌስተርን ዩኒየን ፋውንዴሽን ድጋፍ በየዓመቱ በካናዳ የሚዘጋጀው የምርጥ ስደተኞች ሽልማት 25 ግለሰቦች ለእጩነት ቀርበውበት ነበረ። ዘንድሮ ላይ ሽልማቱ በስደት ወደ ካናዳ ሄደው ለስኬት የበቁና ከራሳቸው አልፈው ለሌሎች ድምፅ መሆን ለቻሉ ሰዎች የሚሰጥ ሲሆን ለአስር ዓመታት በካናዳ የኖረችው መሰረት ኃይለ ኢየሱስ ሴቶች ኢኮኖሚያዊ ፍትህ እንዲያገኙና ራሳቸውን እንዲችሉ ለማድረግ በምታደርገው እንቅስቃሴ ለሽልማት በቅታለች። መሰረት በስራ አስኪያጅነት በመትመረው ካናዳያን ሴንተር ፎር ዊመንስ ኤምፓወርመንት የተሰኘ ተቋም ማከኝነት በጤና አገልግሎት ተደራሽነት ዙሪያ በኢትዮጵያ በርካታ ስራዎችን እየሰራችም ትገኛለች። ስምኝ ሸቆየ ከመሰረት ጋር ያደረገችው አጭር ቆይታ በመቀጠል ይቀርባል።
አንደኛው ነገር ሴቶች በራሳቸው ኢኮኖሚያቸውን እንዳያሳድጉ የሚያደርጉ ተግዳሮቶች ናቸው። ለምሳሌ ሲፍሪ የባንክ አካውንት እንዳይኖራቸው የሚያደርጉ ሁኔታዎች፣ ገንዘባቸውን፣ ንብረታቸውን፣ ራሳቸውን፣ እውቀታቸውን እንዳያሳድጉ የሚያደርጉ ሁኔታዎች እና እነዛ ሁኔታዎች ደግሞ ከህግና ከፖሊሲ ጋር የሚያያዝ ናቸው። ለምሳሌ አሁን ካናዳ ላይ በጥቃት ውስጥ ያለ ጎረቤቶቻችን ይቸገራሉ ያንን ነገር ለማድረግ እና ያሁን አንድ ማነቆ ነው። ከጥቃትም ወጥተው ህይወታቸውን እንዳይመሰርቱ የሚያደርግ ተግዳሮት ነው እና አንዱ ይሄ ነው። ሌላው ነገር ደግሞ ምንድን ነው? እንግዲህ በዓለም ላይ በተለይ ባደጉ እና ደግሞ መካከለኛ ገቢ ባላቸው ሀገሮች ላይ ይሄ እንግዲህ እዚህ ሀገር ላይ በእንግሊዝኛ ልጠቀም ይቅርታ፣ ሶሻል ፕሮቴክሽን የሚባለው ነገር ላይ ሴቶችን ሶሻል የሆኑትን ነገሮቻቸውን በህግና በፖሊሲ መደገፍ ነው። ብዙ ጊዜ የሴቶች ስራ ገንዘብ ሳይገኝባቸው የምንሰራቸው ስራዎች አሉ፣ ገንዘብ ማያስገኘው። ለምሳሌ ልጅ ማሳደግ ሊሆን ይችላል፣ ወይ ሱቅ ማድረግ ሊሆን ይችላል። እነዚህ ስራዎች አይከፈልባቸውም፣ ግን እንደ ተከፋይ ስራ ሴቷ የምታደርገው ነገር ሪኮግናይዝ ማድረግ ትልቅ ነገር ነው። ለምሳሌ አንድ ሴት ጠዋት ተነስታ ልጇን አብታ መፍትሄ ሸኝታ ቤት መታ ኩካርጋ እንግዲህ በሀገር ቤትም ከብቷ ያሰማርታ ስትጀምሪ ሰዓቱ 10:17 ሰዓት በላይ ነው የሚፈጨው እና ሴቷን ብትሰራ እነዚህ ነገሮች አሁን እየሰራች ነው ገንዘብን አታገኝበትም። እንዲህ አይነት ፖሊሲዎች ሰፖርት ማድረግ መቻል አለባቸው። ይሄ አንፔድ የሆነ ስራንም ሪኮግናይዝ ማድረግ እንደ ስራ አንዱ ይሄ ፖሊሲ ነገር ነው።
እንግዲህ አሁን እነዚህ ጠቀሻቸው ማነቆች አንዳንድ ጊዜ እርስ በርሳቸው የተሳሰሩ በህጎች በፖሊሲዎች እንዳሹ የተደገፉ ናቸው እና አንቺ ደግሞ ከህግ አውጪዎችና ከህግ አስፈጻሚዎች ጋር ታች ወርደሽ ደግሞ ከቀጥታ ከተጎጂው ማህበረሰብ ከሴቶቹ ጋር ትሰሪያለሽ። በዚህ በሁለቱ መካከል ያለውን ድልድይ ማጥበብ ችያለሁ ትያለሽ? እስካሁን ድረስ ውጤት ያስገኙ ስራዎች የምትያቸው ስራዎች አሉ?
እንግዲህ ከህግ አውጪ አካላት ጋር ስራውን እንዲሰራ ከሚያደርጉ ለምሳሌ ገንዘብ በጀት ከሚበጅቱ ሰዎች ጋር ድምፅሽን ከፍ አድርገሽ ለመናገር ግዴታ በዚህ ጉዳይ ላይ የተጎዳውን ሰው ማወቅ አለብሽ፣ ያለበት ሁኔታ ማወቅ አለብሽ። የዛ ሰው ድምፅ ደግሞ ወሳኝነት አለ። እኔ እንግዲህ ያው ሁለቱን ግሩፕ ይዤ ነው እየሰራ ያለሁት። በችግሩ ምክንያት እንግዲህ ምን አድርገሻል የሚለው ያ እንግዲህ ካናዳ ውስጥ የመጀመሪያውን ኢኮኖሚክ ጀስቲስ የሪሰርች ፕሮጀክት ጀምረናል። ምክንያቱም ዳታ ጥናት ወሳኝነት አለው። ብዙ ህጎችን ለመቀየር አድቮኬት ለማድረግ ቁጥርና ዳታን ሳትይዥ ድምፅ ማንሳት አትችይም የትም ቦታ ላይ እና ያን ለማድረግ ያው ጥናት ወሳኝ መስሎ አድርገናል። ሁለተኛ ነገር ህግ አውጪ አካላቶች ብቻ ሳይሆኑ መስተዳደሮች፣ ገቨርንመንት ላይ ያሉ መንግስት ጋር ያሉ የሚሰሩ ሰዎችን ለማምጣት ትክክለኛ አዌርነስ ለማምጣት የተለያዩ የፖሊሲ ስራዎች ፖሊሲዎች የመንደፍ የተለያዩ ነገሮች ላይ መሳተፍ እንዲያ ነገሮች ሰርተናል። ከዛ ደግሞ በአገር ደረጃ ደግሞ የሴቶች መመለከት ጋር የተያያዘው የናሽናል አክሽን ፕላን ሲወጣ 10 ዓመት አንደኛው አድቮኬት ነበርኩኝ። ለመጀመሪያ ጊዜ ኢኮኖሚ ጀስቲስ እንዲካተት አድርገናል። ከዚህ ጋር ለምሳሌ እንግዲህ ለውጥ የመጀመሪያ ስቴፕ መሰማት ነው፣ ሁለት ሪኮግናይዝ ነው፣ ሶስት ፈንድ ማግኘት ነው። እና እዛ ሁሉ ላይ ደርሰናል። እና አይ ቲንክ ያንን እያደረግን ያለ ነው።
ማንኛውም ሰው ከየትም ይምጣ ከየትም ያለ ልዩነት የጤና አገልግሎት እንዲያገኝ በሚችልበት ጉዳይ ላይም ትሰሪያለሽ። ስደተኞች ለጤና አገልግሎት ያላቸው ተደራሽነት ምን ይመስላል?
ኢሚግራንቶች እዚህ ሀገር ስንመጣ ይህን ዜ የቆየ ነው የምናያቸው እንግዲህ አንዱ ነገሮች የቋንቋ ችግር ሊሆን ይችላል፣ ምርታች ነው። ከዛ በተጨማሪ ደግሞ ያለውንም ሪሶርሶች አለማወቅ፣ የእውቀት ማጣት፣ የቴት ቦታ ነው ያለው የሚለውን ነገር ያለማወቅ ነው። ሁለተኛ ነገር ደግሞ ወደ ስነ ልቦና ስትመጪ ደግሞ እንግዲህ ስነ ልቦና ችግር ትልቅ አድሮና መገለል አለ በኛ ማህበረሰብ። እንደ ምንም አናየው፣ እንደ ስንፍና ነው የምናየው። ያ ነገር እንዳንሄድ ያደርገናል። ከዛ በተጨማሪ ጊዜ ወደ ጤና ተቋሞች ደግሞ ስትመጪ የእኛን ካልቸር ባማከለ መልኩ የኛ ባህል በማከል ኮርስ ባህል ላይ ሆን ይችላል። እኔ የመጣውበትን ሁናቴ ለምሳሌ ከጦርነት አካባቢ የመጣው ሰው ከሆንኩኝ፣ ረፊቶች ብዙ ዓመት የኖሬ ከሆነ የመጣው ሰው ከሆንኩኝ ያንን ያማከለ ኮንቴክስት ያላቸው ቴራፒስቶች ያስፈልጉናል። ያ ብዙ ጊዜ አታገኝ። ጥቁር የሆነ እኔ ለምሳሌ አበሻ ምረጭልቲ አማርኛ የሚያወራ ቢሆን የተሻለ እንትልላለው ይሄና ያ ነገር ትልቅ ችግር ነው ብዙ ጊዜ ለብዙ ሰዎቻችን ማለት ነው። እና እንግዲህ አሁን እዚህ ሀገር ላይ ብዙ ጥቁር የሆኑ ቴራፒስቶች ብዙ ቢመጡ አድቮኬት እናደርጋለን በተለያየ መልኩ። ወጣቶችን ደግሞ ስታይ ዘረኝነት የምታውቂው ነገር ነው። ጥቁር ስለሆኑ ብዙ አይነት ነገር ነው ሌብል የሚደረጉት። እዚህ ሀገር ላይ 3-4 ሆነው የ15-16 ዓመት ልጅ ወጣት ጥቁር ኳስ ይዘው ቢቆም ፖሊስ ቤዞ ብሎ ቤት እንደሚያቸው ታውቂያለሽ። ምክንያቱም ጥቁር ናቸው፣ ሌቦች ናቸው፣ ድራግ ሊፈጽሙ ነው ወጣቶች ናቸው። እና ወጣቶች ልጆቻችን ተጨንቀው ነው የሚኖሩት፣ ፈርታው ነው የሚኖሩት። ያ መሆን የለበትም። እና ይህና ብዙ ነገር አፌክት የሚያደርገው እነዚህ ነገር ነው የማደርገው። እንግዲህ ሞር አንቲ ሬሲዝም ታርጌት ያደረገ ስራ ነው እንዳልኩሽ። ሬስ ትልቅ ኢሹ ስለሆነ እዚህ ሀገር ላይ ያደረገው ሀገር ላይ ደግሞ ጤናን ጥራት ከመጠበቅ አንጻር ነው ሲስተም ስራዎች። አሁን ለምሳሌ እንዳልኩሽ የእናቶች ጤና ከማሳደግ አንጻር፣ የህፃናቶችን ጤና ከማሳደግ አንጻር የሚሰሩ ኳሊቲ ላይ ፎከስ ያደርጉ ስራዎች ላይ ሲስተም ላይ ኢንቮልቭ እያደረጉ ያለንት
ማተርኒቲ ቱዴይ የተሰኘ በተለይ ደግሞ የአፍሪካ ሴቶች በእርግዝና ወይም በወልድ ጊዜ የተሻለ ሕክምና የሕክምና አገልግሎት እንዲያገኙ የሚያደርግ ተቋምም መስራች ነሽ።
በጣም ኢትዮጵያ ውስጥ በጣም ገጠር ተደራሽነት የሌለ ውሃ መፋት ስልክ የሌለበት ቦታ እናቶችን አዋልጃለሁ። በዛ ሰዓት ላይ የሴት ስቶችን ችግር አይቶ እየተረዳው ከዛ በኋላ እናቶች ነበር ለምን ሞታሉ ሲ ትራንስፖርት የለም፣ አቅም የለም፣ ኢኮኖሚ ነው ዞር ሰዎች ኢኩዊቲ ነገር አለ። እርግዝና የሞት ፍርድ መሆን የለበት። በቃ እዚህ ሀገር ላይ ስትኖሪ ታውቂያለሽ ህመም እንዳይሰማሽ እንዴት እንደሚጨነቁ። ግን ሰርገሽ መሞት ማለት ቶታል ኢንጀስቲስ ነው በሲስተም ምክንያት እንደዛ መሆኑ። እንደዛ ብዬ እንደ እናት ማለት ስላረገስ መሞት የለብኝ። እርግዝና እናት ኤክስፒሪንስ ልታደርገው የሚገባ ደስተኛ ህይወት ደው የሚለው የሚያደርግ ነገር ነው። ግን እናት እየፈራች እሞታለሁ እያለች ፊል ማድረግ ለዘጠኞ በጣም ልብ ይሰራል ስታስብ ለሴት ማለት ነው። እና ይሄ ልቤ ውስጥ አለ እና ወደፊትም ፐርሱ ማድረግ የሚፈልገው መስራት የሚፈልገው ነገር ነው። ይህ ማለት ደግሞ እናት ብቻ ሳይሆን እናት አለች ማለት ሌሎቿንም ልጆቿን ታሳድጋለች፣ ባሏንም ትንከባከባለች፣ አገርን ትመራለች አይደል? እና ይሄ ወሳኝ ነገር ስለሆነ ነው ሞር አሁን ኢኩዊቲ ላይ ፎከስ አድርጌ ኢንተረስት የሚሆነው።
አሁን ደግሞ ዌስተርን ዩኒየን በሰኔ ወር ለሚያካሄደው 14ኛ ዙር የምርጥ ስደተኛ ሽልማት እጩ ሆነሻል። ከምድል እንመኝሻለን። ለዛሬው በጣም እናመሰግናለን።
በጣም አመሰግናለሁ ስለጋበዛችሁኝ። መልካም
Gab. ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ አብራችሁን ስላላችሁ በእጅጉ እናመሰግናለን። በዓለም ከ20 ዓመት በታች የአትሌቲክስ ሻምፒዮና ኢትዮጵያን ወክለው የተሳተፉ አትሌቶች ሽልማት ተበርክቶላቸዋል። በእንግሊዝ ፕሪምየር ሊግ ሁለተኛ ሳምንት የቀጠለው የማንቸስተር ዩናይትድ ሽንፈት መነጋገሪያ ሆኗል። እንዲሁም ደግሞ ፊፋ ቀጣዩ የዓለም ዋንጫ ቀድሞ ከታቀደው አንድ ቀን ቀደም ብሎ እንዲጀመር ሲወስን የመክፈቻውን ጨዋታም ቀይሯል። እኒህና ሌሎች ጉዳዮችን ያካተተውን የሳምንቱን የስፖርት መሰናዶ ኬኔዲ አባተ ያቀርበዋል።
በኮሎምቢያ ካሊ በተካሄደው 19ኛው የዓለም ከ20 ዓመት በታች አትሌቲክስ ሻምፒዮና ለተሳተፈው የኢትዮጵያ አትሌቲክስ ቡድን የሽልማትና የእውቅና መርሃ ግብር ትናንት በስካይላይት ሆቴል ተካሂዷል። የባህልና ስፖርት ሚኒስቴርና የአትሌቲክስ ፌዴሬሽን ለቡድኑ ከ3.2 ሚሊዮን ብር በላይ ሽልማት አበርክተዋል። ወርቅ ላመጡ አትሌቶች 300 ሺህ ብር፣ ብር ላመጡ 200 ሺህ ብር፣ ነሐስ ላመጡ 100 ሺህ ብር፣ ዲፕሎማ ላገኙ 50 ሺህ ብር፣ ለተሳትፎ ደግሞ 30 ሺህ ብር በሽልማት መልክ ተበርክቶላቸዋል። ከዚህም በተጨማሪ አዲስ አበባ ከተማ አስተዳደርም ወርቅ ላመጡ አትሌቶች 200 ሺህ ብር፣ ብር ላመጡ 100 ሺህ ብር፣ ነሐስ ላመጡ 75 ሺህ ብር፣ እንዲሁም ዲፕሎማ ላገኙ 50 ሺህ ብር እና ለተሳትፎ 30 ሺህ ብር ሽልማት ማበርከቱን ከኢትዮጵያ አትሌቲክስ ፌዴሬሽን የተገኘው መረጃ ያመለክታል። ከነሐሴ 25 እስከ 30 በተካሄደው የዓለም ከ20 ዓመት በታች የአትሌቲክስ ሻምፒዮና ኢትዮጵያ 6 ወርቅ፣ 5 ብር እና 1 ነሐስ በድምሩ 12 ሜዳሊያዎችን በማሸነፍ በሶስተኝነት ማጠናቀቋ ይታወሳል። በእንግሊዝ ፕሪምየር ሊግ ሁለተኛ ሳምንት የቀጠለው የማንቸስተር ዩናይትድ አሳፋሪ ሽንፈት መነጋገሪያ ሆኗል። በሊጉ መክፈቻ በሜዳው ብራይተንን አስተናግዶ 2-1 በመሸነፍ አመቱን በሽንፈት የጀመረው ዩናይትድ ቅዳሜ ዕለት ከሜዳው ውጪ ከብሬንትፎርድ ጋር ያደረገውን ጨዋታ ደግሞ 4-0 በሆነ ሰፊ ልዩነት ተሸንፏል። አራቱም ጎሎች የተቆጠሩት ደግሞ በመጀመሪያው 35 ደቂቃዎች ውስጥ ነው። ሽንፈቱን ተከትሎ ክለቡ አሁን ላይ በደረጃ ሰንጠረዡ ግርጌ ላይ ተቀምጧል። ዩናይትድ 2 የሊጉን የመጀመሪያ ጨዋታዎች በሽንፈት ሲጀምር ከ 100 ዓመታት በኋላ የአሁኑ ለመጀመሪያ ጊዜ ነው። ከጥቂት ዓመታት በፊት ከአውሮፓ ገናና ክለቦች መካከል ይጠቀስ የነበረው ማንቸስተር ዩናይትድ ከዓመት ዓመት እየወረደ መጥቶ የመጨረሻው የዝቅጠት ደረጃ ላይ እንደደረሰ አንዳንድ የስፖርት ተንታኞች በመግለጽ ላይ ናቸው። የቅዳሜውን የ4-0 ሽንፈት ተከትሎ ገሚሱ ሙያዊ ትንታኔ ሲሰጡ በክለቡ ላይ የተሳለቁም ቁጥራቸው ቀላል አይደለም። የቀድሞ የእንግሊዝ አጥቂ አለን ሽረር ዩናይትድን ሲገልጽ ፍጹም የተመሰቃቀለ ነው ሲል ጀምሮ ክለቡ አሁን ያለበት ደረጃ ለአመታት የቀጠለው ውድቀት፣ ለአመታት የዘለቀው የአመራር ችግርና አስከፊ የተጫዋቾች ምልመላ ውጤት ነው በማለት አክሏል። ክለቡን ወደ ቀድሞ ክብሩ ለመመለስ ብዙ ጊዜ ከፍተኛ ገንዘብና ትዕግስት እንደሚጠይቅም ነው የገለጸው። ብራይተንና ብሬንትፎርድ ማንቸስተር ዩናይትድን ወደ ግርጌ ከገፉ እንደ ማንቸስተር ሲቲ፣ ሊቨርፑልና አርሰናል ያሉ ክለቦች ደግሞ ምን ያደርጉ ይሆን ሲሉ የጠየቁም አሉ። አጀማመሩ ያሰጋቸው የክለቡ ደጋፊዎችና የስፖርት ተንታኞች ዩናይትድ ላለመውረድ የሚጫወት ቡድን እንደሚሆንና የአዲሱ አሰልጣኝ ኤሪክ ቴን ሃግ የክለቡ ቆይታም ከገና እንደማያልፍ ግምታቸውን አስቀምጠዋል። ክለቡ አዳዲስ ተጫዋቾችን እንዲያስፈርም ጫና ሲፈጥሩ የቆዩት የክለቡ ደጋፊዎች ከቅዳሜው ሽንፈት በኋላ በክለቡ ባለቤቶች ላይ ያላቸውን ተቃውሞ ለመግለጽ በቀጣይ ጨዋታዎች ስታዲየም ላለመግባት በማስተባበር ላይ ናቸው። ለዚህም በትዊተር ሃሽታግ ኢምፕቲ ኦልትራፎርድ የሚል መልእክት እያሰራጩ ነው። ዩናይትድ በቀጣዩ ጨዋታው ሰኞ ዕለት በሜዳው ሊቨርፑልን ያስተናግዳል። በቅዳሜው ውጤት የተረበሹት አሰልጣኙ ኤሪክ ቴንሃግ ጥራት ያላቸው ተጫዋቾች ያስፈልጉናል የሚል አስተያየት ሰጥተዋል። ችግሩ ታዲያ ጥራት ያላቸው የሚባሉ ተጫዋቾችን ለመግዛት ባለቤቶቹ ብዙም የሚደፍሩ ካለመሆናቸው ባለፈ ተፈላጊ ተጫዋቾችም ወደ ክለቡ መምጣት አለመፈለጋቸው ነው። ፊፋ ቀጣዩ የዓለም ዋንጫ ከታቀደው አንድ ቀን ቀደም ብሎ እንዲጀምር ሲወስን የመክፈቻውንም ጨዋታ ቀይሯል። በኳታር አስተናጋጅነት የሚካሄደው የ2022 የፊፋ የዓለም ዋንጫ የመክፈቻ ስነ ስርዓት እሁድ ህዳር 11 2015 ዓ.ም ኳታርና ኢኳዶር በሚያደርጉት ጨዋታ እንዲጀምር ነው ፊፋ የወሰነው። በቀድሞው መርሃ ግብር መሰረት የዓለም ዋንጫው መክፈቻ ቀን የነበረው ህዳር 12 2015 ዓ.ም ሲሆን የመክፈቻው ጨዋታም ሴኔጋል ከኔዘርላንድስ ጋር የሚያደርጉት ጨዋታ ነበር። ፊፋ መርሃ ግብሩ የቀየረበትን ምክንያት ሲያስረዳ አስተናጋጅ ሀገርን ወይም የቀድሞ ሻምፒዮን ሀገርን በሚያካትት ጨዋታ የዓለም ዋንጫ ውድድርን ከመክፈት የረጅም ጊዜ ባህል ጋር በሚስማማ መልኩ መቀየሩን ገልጿል። የፊፋ ምክር ቤት እዚህ ውሳኔ ላይ የደረሰው ከአዘጋጇ ሀገርና ከሌሎች ባለድርሻ አካላት ጋር ውይይት ካደረገ በኋላ ነው ተብሏል። ሴኔጋል ከኔዘርላንድስ ጋር የሚያደርጉት ግጥሚያ የመክፈቻ ጨዋታ ባይሆንም የሰዓታት ለውጥ ብቻ ተደርጎለት በተያዘለት ቀን ህዳር 12 ይካሄዳል። የመክፈቻው ጨዋታ አስተናጋጅ አስተናጋጇን ሀገር የሚያካትት በመሆኑ የ2022 የፊፋ የዓለም ዋንጫ በደማቅ ድግስና ስነ ስርዓት እንደሚከፈት ፊፋ እምነቱን ገልጿል። በመጨረሻም ቤንዜማ፣ ኮርቷና ዴብሩይና ለዩኤፋ የአመቱ ምርጥ ተጫዋች ሽልማት እጩ ሆነዋል። ባለፈው የውድድር አመት ከክለቦቻቸው ጋር የተለያዩ ስኬቶችን የተቀዳጁት ካሪም ቤንዜማ፣ ቲቦ ኮርቷና ኬቪን ዴብሩይና ለአውሮፓ እግር ኳስ ማህበር የአመቱ ምርጥ ተጫዋችነት ታጭተዋል። ሶስቱ እጩዎች የተመረጡት ለውድድር ከቀረቡ 15 ተጫዋቾች ስም ዝርዝር ውስጥ በታዋቂ አሰልጣኞችና በአውሮፓ ጋዜጠኞች ተመርጠው ነው። ቤንዜማና ኮርቷ ባለፈው የውድድር አመት ሪያል ማድሪድ በአስደናቂ ሁኔታ የሻምፒዮንስ ሊግ ባለድል እንዲሆን ወሳኝ ሚና ተጫውተዋል። ክለቡ ሊቨርፑልን 1-0 በማሸነፍ ባለድል ሲሆን ይህም በአውሮፓ ትልቁ የክለቦች ውድድር 14ኛ ዋንጫው ነው። የቤልጅየም አማካኝ ዴብሩይና ለማንቸስተር ሲቲ የፕሪሚየር ሊግ ድል ሁነኛ አስተዋጽኦ ማበርከቱ በእጩነት እንዲመረጥ አድርጎታል። በአሰልጣኞች ምድብ ደግሞ ለአመቱ የአውሮፓ እግር ኳስ ማህበር ምርጥ አሰልጣኝነት ካርሎ አንቸሎቲ፣ ፔፕ ጋርዲዮላና የርገን ክሎፕ ታጭተዋል። ካርሎ አንቸሎቲ የስፔኑን ሪያል ማድሪድ ለላሊ ጋና ቻምፒየንስ ሊግ ድል ሲያበቃ፣ ፔፕ ጋርዲዮላ በእንግሊዝ ፕሪሚየር ሊግ የሲቲን የበላይነት አጠናክሮ አስቀጥሏል። የጀርገን ክሎፕ ቡድን ሊቨርፑል ደግሞ የሀገር ውስጥ ሊግ ዋንጫና የኤፍኤ ዋንጫን ማሸነፉ አይዘነጋም። የሽልማቱ አሸናፊዎች በ2022-23 የአውሮፓ ቻምፒየንስ ሊግ የምድብ ድልድል ስነ ስርዓት ላይ እንደ ጎርጎሮሳውያኑ ነሐሴ 25 በኢስታንቡል ይፋ ይደረጋሉ። የሴቶች ዘርፍ የአመቱ ምርጥ ተጫዋችና ምርጥ አሰልጣኝ ሽልማት ምርጫ በሂደት ላይ ሲሆን እጩዎች በሚቀጥለው ሳምንት ይፋ እንደሚሆኑ ማህበሩ አስታውቋል። ለዛሬ መረጥንላችሁ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት፣ ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶው ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ። ከጋቢና ጋር ስላላችሁ በእጅጉ እናመሰግናለን። በመቀጠል ደግሞ የስራ አጥነትን ችግር ለመቅረፍ ስላለመ አንድ የቴክኖሎጂ ውጤት እንነግራችኋለን። ታስክ ሞቢ ብዙም ትኩረት ባላገኙ የስራ መስኮች የተሰማሩ ወጣቶች ተገቢ የስራ ክብርና ክፍያ እንዲያደርጉ ለማድረግ ያለመ የቴክኖሎጂ ተቋም ነው። ተቋሙ ከመንግስታዊና ከመንግስታዊ ያልሆኑ ተቋማት ጋር በመተባበር የቤት ጽዳት፣ ቧንቧ ዝርጋታ፣ የቀለም ቅብ ስራዎችና በመሳሰሉ አገልግሎቶች ላይ የተሰማሩ ወጣቶችን ከአገልግሎት ፈላጊዎች ጋር ለማገናኘት እየጣረ ይገኛል። ስለ አገልግሎቱ የበለጠ ለማወቅ የድርጅቱን ኃላፊና ተጠቃሚዎችን አነጋግረናል። ለአመታት በጽዳት ሰራተኝነት ላገለገሉት ወይዘሮ ደሞዝ ጥላሁን ከአንድ ቀጣሪ ወደ አንድ ቀጣሪ የሚያደርጉት ሽግግር ፈተና የተሞላበት እንደነበር ያስታውሳሉ።
ሰው ቤት ከክፍለ ሀገር ልጅ ነኝ። ብዙ እንትኖች አሉ። ሰው ቤት ሲገባ ያው ተያዥ ያስፈልጋል። ተያዥም ደግሞ ያው የእኛም አመል ብቻ ሳይሆን የአሰሪዎቻችን አመል ሲከፋ መውጣታችን አይቀርም ከስራ። ያንን ነገር የተያዥ የሸፈነልን ሰው በድጋሚ ሌላ ተያዥ ሆነን ስንለው ደስተኛ አይሆንም። ምግብ መስራት፣ ጽዳት፣ ሁሉንም እችላለሁ፣ ግን ያው በምትችለው አቅም ለመስራት ተያዥ በራሱ አንድ እንትን ነው፣ አንድ ችግር ነው።
ይህንን መሰሉን ችግር በመቅረፍ ብዙ ትኩረት ላልተሰጣቸው ስራዎች ተገቢውን ክብርና ክፍያ ለማስለመድ ያቀደ አገልግሎት ስራ ከጀመረ 4 ዓመታትን ደፍኗል። መጠሪያው ታስክ ሙቪ ይባላል። አቶ ምስጋናው አለሙ የድርጅቱ የሰው ሀብትና ስራ አፈጻጸም ጉዳይ ኃላፊ ናቸው።
ታስክ ሙቪ አገልግሎት እንዲጀመር ያደረገው ምክንያት እንደምታውቁት ኢትዮጵያ ውስጥ የቴክኒካል የሆኑ እነዚህ የቧንቧ ስራ፣ የኤሌክትሪክ አገልግሎት፣ የቀለም ይቀቡ፣ እነዚህ ሙያተኞችን ለማግኘት በጣም አስቸጋሪ ነው እና እኛ ፐርሰናል ስራዎችን ለማሰራት ለቢሮ ስንፈልግ ኮንታክት የምናደርገው ሰው ማግኘት አለብን፣ እሱ ሪፈር ማድረግ አለበት ምናምን፣ እንደዚህ አይነት ቻለንጆች ነበሩ እና እነዚህን ለምን ሶሉሽን ይዘን አንመጣም? ይሄ ችግር ለእኛ ብቻ ሳይሆን ተመሳሳይ ችግር ሊሆን ይችላል በሚል ተነጋግረን የቴክኖሎጂ ሶሉሽን እንዲገኝ ያደረግና የአይቲ ባለሙያዎችና ሀሳቡን እንትን በማለት እነዚህን የቴክኒካል ሰዎች አንድ ቦታ ላይ አንድ ፕላትፎርም አምጥተን ተጠቃሚውና አገልግሎት ሰጪው የሚገናኝበትን ፕላትፎርም መስራት አለብን ወደሚል ሐሳብ ዳኞች ተረሱ። ከዛ በኋላ ቴክኖሎጂ ላይ የተወሰነ ስራዎች ተሰሩ። ይሄንን ወደ ፕሮዳክት እንደታደረግነው ማለት ነው።
ታስክ ሞቢ አገልግሎት ሰጪ ግለሰቦችና ተቋማትን ከአገልግሎት ፈላጊዎች ጋር ለማገናኘት የስልክ መተግበሪያ እንዲሁም የጥሪ ማዕከልን ይጠቀማል። ፈላጊ የስራ ግንኙነቶችን ለመፍጠር መንግስታዊና መንግስታዊ ካልሆኑ ተቋማት ጋር እንደሚሰራም አቶ ምስጋና ይናገራሉ።
ሰርቪስ ፕሮቫይደሮቹ ወደኛ እንዲመጡ ይደረጋል። መጀመሪያ እንግዲህ ለማስለመድ ይሄ አዲስም ስለሆነ ከመንግስት ጋር ነው በቀጥታ ስራውን የጀመርነው። የድሮ ዲፕሎሽን ኮሚሽን አሁን የሚኒስትሪ ኦፍ ሌበር ኤንድ ስኪል የሚባለው እነሱ ጋር በመተባበር እነዚህን ሰዎች ማግኘት ይቻላል ማለት ነው። የቴክኒክና ሙያ ተመርቀው ስራ የሌላቸውን እነሱን እየመለመልን ወደኛ ሲስተም ማምጣትና ከመጡ በኋላ ደግሞ የቴክኖሎጂ እንዴት እንደሚጠቀሙ ትሬኒንግ መስጠት፣ ቴክኒካል ትሬኒንጎችን ደግሞ ሳፕላየሮች አሉ። ለምሳሌ ጃጓር የሚባል የኢንዲያን እቃዎችን የሚያቀርባለ የቧንቧና ሌሎችን ተያዥ እቃዎችን የሚያቀርብ ድርጅት ከእነሱ ጋር ፓርትነርሽፕ በመፍጠር ኦን ዘ ጆብ ትሬኒንግ እንዲያገኙ በማድረግ እና ሌሎችም እነዚህ ሳፕላየሮችን ከቧንቧ ጋር ከኤሌክትሪሻል ጋር የሚሰሩ ሳፕላየሮችን ፈላለግን እና ከእነሱ ጋር ሆነን ኦን ዘ ጆብ ትሬኒንጉን እንዲያገኙ እናደርጋለን። ጀማሪዎቹ ጀማሪ ያልሆኑት ደግሞ ልምዱ ካላቸው ከእኛ ጋር በቀጥታ መጥተው እንዲሰሩ የቴክኖሎጂ ስልጠና እንሰጣለን።
በአገልግሎት ውስጥ የሚታቀፉ ተቋማትና ግለሰቦች ከደህንነትና ከሙያ ብቃት ጋር የተገናኙ መስፈርቶችን ማሟላታቸውን ለማረጋገጥ ድርጅቱ ጥረት እንደሚያደርግም አቶ ምስጋና ያክላሉ።
ከእያንዳንዱ ቤት ስለሆነ የሚገቡት የሴኪሪቲ ኢሹ ሊያመጣ ይችላል የሚል ነገር ቀድመን ስላሰብን ከፖሊስ ከወንጀል ነጻ መሆናቸውን የሚያሳይ ማስረጃ ይዘው ይመጣሉ። ደብዳቤ እንጽፍላቸዋለን። ይህንን ከጨረሱ በኋላ በቀጥታ ወደ ሲስተሙ እንዲገቡ ይደረጋል ማለት ነው። አይዲ ያላቸው ምናምን ስልካቸው ሪጅስተር ይደረጋል። ትሬኒንግ ይወስዳሉ። ከዛ በኋላ ዩዘሩ ሲደውል በቀጥታ እነሱ ባሉበት ቦታ ላይ አሳይ ያደርጋቸዋል። ሂደው ስራ ሰርተው በሰዓት ክፍያቸውን ይከፍላሉ ማለት ነው። ኮምፕሌን ካለው ዩዘሩ በቀጥታ ለእኛ በኢንተርፌሱ በቴክኖሎጂ በዚህ በፕላትፎርሙ ወይም ደግሞ ለኮል ሴንተር 8191 ላይ ደውሎ ያለውን ኮሜንት መግለጽ ይችላል ማለት ነው። በዛ መልክ እየተሰራ ነው የነበረው። እንደ አጋጣሚ ሆኖ ልክ ይህን ስንጀምር ኮቪድ የገባበት ጊዜ ነበረ እና የዲስኢንፌክሽን ስራዎች ይጀመር ነበር። ዛን ጊዜ እንደምታስታውሰው በየቢሮዎች ህንፃዎች የዲስኢንፌክሽን ስራዎች ነበሩ። እነሱን ጽዳትም አንዱ ካታጎሪ ስለሆነ በተለይ ከአረብ ሀገር የተመለሱ እህቶቻችን፣ ሌላም በየቤት ቁጭ ላይ የነበሩትም በዛን ሰዓት በኮቪድ ምክንያት አፌክት የተደረጉ ስራ ያጡ ልጆችን እህቶቻችንን አመተን ትሬኒንግ ሰጠን። በዚህ ሙያ ላይ በደንብ ስራ ውስጥ እንዲገቡ አደረግን። ኦልሞስት ወደ 6000 የሚሆን ስራ ክሬት አድርገናል። ያን ጊዜ የኮቪድ ብቻ ማለት ነው በክሊኒንግ።
በአሁኑ ሰዓት በታስክ ሞቢ ስር ከ2000 በላይ አገልግሎት ሰጪዎች እንደሚገኙ ሰምተናል። በዘገባችን መጀመሪያ ላይ የሰማናቸው ወይዘሮ ደሞዝ ከአንድ ዓመት ከመንፈቅ ወዲህ ከድርጅቱ ጋር ይሰራሉ። ዘመነኛው የቴክኖሎጂ አማራጭ ያመጣላቸውን መልካም ነገር እንዲህ ይናገራሉ።
ቀናውን ሰጥተው ወረቀት ሰጥተው ባቀው ምን ያንን የሰለጠንኩትን ነገር ግን በጣም በቀላሉ እንድንጠቀም አድርጎናል። ሰርተፍኬቱ በራሱ ለኛ ጥሩ ነው። እዚህ ቦታ ሰልጥነን ሰርተፍኬት ካለን ተብለን ስናቀርብ ሰዎቹ ቀለል አድርገው ይህንን ስራ ይችሉታል ብለው ያስባሉ። እኛ ክፍያ ምናምን አልጠየቀንም። ዋስ የመሆን እንትናችንንም አስተካክሎልን ከእናት ባንክ ጋር እናት ባንክ ላይ ቁጠባ ያስቆጥበናል። የዋስ መፍታችን እናት ባንክ ነው። በጣም ተጠቃሚ ነኝ ብዬ አስባለሁ። ለሁሉም ህብረተሰብ ይህንን እኔ አሁን ስራ አጣን ለሚሉ ሰዎች በሙሉ እዛ እናገራለሁ። እዛ ሄደው የድሉ ተካፋይ እንዲሆኑ።
አቶ ተስፋዬ አሰፋ ሌላው ከታስክ ሞቢ ጋር የስራ ግንኙነት ያላቸው የጠቅላላ ገጠማ ስራ ባለሙያ ናቸው።
ቢልዲንግ የሚገነቡ ሰዎች እዛውን ሙሉ እዛውን ገንብቶ እስኬለቶን አቁመው ከጨረሱ በኋላ የቧንቧ መስመር ዝርጋታ፣ የባኞ ቤት ከተማዎችን ሲፈልጉ አፓርትመንት ሲሰሩ ማለት ነው፣ ለእነሱ እንደዚ አይነት አገልግሎቶች ሙሉ መስመር ዝርጋታ እና አሁን ያለቁ ፎቆች አሉ። አሁን ከሄልተን ጀርባም አንድ ፎቅ ወደ 12 ፎቅ በላይ እንደዚህ የጨረስነዋል እና ሙሉ መስመር ዝርጋታ እና ከዚያ ውስጥ ጋር ገጠማው እንሰራለን።
አቶ ተስፋዬ አውታሩን በመጠቀም ምን አተረፉ ስንል ጠይቀናቸዋል።
ከድርጅቱ ጋር ያለው ጠቀሜታ ምንድን ነው? በኢንተርኔት ያው አድቨርታይዚንግ ስለሚሰሩ ኢንተርኔት ተጠቃሚ ሲሆንም ያሁን ቅርብ ሰዓት ነው ብዙ እንደዚህ ሰው እንደሚጠይቅ የሚያወቅኩትኝ እንደዛ ያደርጋሉ። ከዛ ውጭ ደግሞ ተቋራጭ ድርጅቶችን ኮንትራክተሮችን እየደወሉ ስለ ስራችን ኤክስፕሌን ስለሚያደርጉ አግሪመንቶችን የስራ ውሎችን ያገኛሉ። በዛ የተነሳ ተጠቃሚነቱ አለ። ያው የፋይናንሱ ሁኔታ የስራው ትንሽ ይበዛል። የፋይናንስ ሁኔታ ጥሩ ነው። ከሌላው ጊዜ ራስ ተሯሩጦ ከሚሰራው በግልም ከምናገኘው የተሻለ እነሱ ብዙ ኦፖርቹኒቲ አላቸው እና መስሪያ ቤቱንም በድርጅት ደረጃ አይደለ። ስለዚህ ሰው የማመን የማሰራትን ጥሩ ፍላጎቱ እነሱ ላይ ከፍተኛ አለ። ብዙ ባለሙያ ጀምሮ ስቶባቸው ስለሚሄድ ወይ ደግሞ የማይችል ሰው ስለሚላክላቸው ስለሚያገኙ ለድርጅት ሲሆን ግን አስተማማኝነቱ ያው የሚችል ሰው ሄዶ ስለሚሰራ ማለት ነው። ከዚ አንጻር የተሻለ ተጠቃሚነት አለ።
የተጠቃሚዎቹንና አገልግሎት ሰጪዎችን ቁጥር ለማበራከት እየሰራ መሆኑ የተሰማው ታስክ ሞቢ ከመጪ ዓመታት ግቦቹ መካከል አንዱ ትኩረት ላልተሰጣቸው የሥራ መስኮች ተገን በመሆን ለበርካታ ወጣቶች የሥራ ዕድል አማራጭን ማስፋት እንደሆነ የድርጅቱ የሰው ሀብትና የሥራ አፈጻጸም ጉዳይ ኃላፊ አቶ ምስጋናው አለሙ ተናግረዋል። ይዞት በመጣው ለየት ያለ ሐሳብ የተለያዩ ሀገራዊ፣ አህጉራዊና ዓለም አቀፍ ሽልማቶችን ያገኘው አገልግሎት በአዲስ አበባና አካባቢዋ ላይ አተኩሯል። አድማሱን ወደ ክፍለ ሀገር ከተሞች ለማስፋት እንቅስቃሴ መጀመሩንም ሰምተናል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። ጋቢና ቪኦኤ ነው በመከታተል ላይ ያላችሁት። ከአሜሪካ ድምፅ አድማጮቻችን አብራችሁን ስላላችሁ በእጅጉ እናመሰግናለን። ዛሬ ላይ ያሰማናችሁን መሰናዶዎች እንዲሁም ደግሞ ተጨማሪ ጉዳዮችን የበለጠ ለማወቅ ቪኦኤ አምሃሪክን የድረገጻችን አድራሻን በመጎብኘት ተጨማሪ ዜናዎችን እንድታገኙ እንጋብዛለን። ጥቆማም ለመስጠት እንሞክራለን። በዛሬው ዕለት እንግዲህ ከሚጠበቁ የአፍሪካ ጉዳዮች መካከል ኬንያ ምርጫ አድርጋለች፣ ፕሬዚደንታዊ ምርጫ አድርጋለች። የፕሬዚደንታዊ ምርጫው አሸናፊ በቅርብ ሰዓታት ውስጥ ይነገራል ተብሎ ይጠበቃል። የዘንድሮ ተፎካካሪዎቹ በከፍተኛ ሁኔታ የተፎካከሩት ዊልያም ሳሞይ ሩቶ በአሁኑ ጊዜ በምክትል ፕሬዚደንትነት ሲያገለግሉ የነበሩ ናቸው። እንዲሁም ደግሞ ራይላ ኦዲንጋ የቀድሞው የሀገሪቱ ጠቅላይ ሚኒስትር ነበሩ። በሁለቱ መካከል ከፍተኛ የሆነ ትንቅንቅ ሊባል የሚችል ፉክክር ነበረ። ምርጫው ውጤት እስካሁን ድረስ አልተገለጸም። በሚነገር ጊዜ እንግዲህ የውጤቱን ሁኔታ በድረገጻችን ላይ ከምናሳውቃችሁ ዓለም አቀፍ ዜናዎች መካከል አንዱ ይሆናል ማለት ነው። አንዴ የሙዚቃ አፍታ ወስደን እንመልሳለን። ስላመሻችሁ በእጅጉ እናመሰግናለን አድማጮቻችን። እንዲሁም ደግሞ በፌስቡክና በሳተላይት መገኛ አድራሻችን የምትመለከቱ ተመልካቾች የነገ ሰው ይበለን። አጣሙ ሲምሳስተናግዳችሁ ነበር። ኤልያስ አስማረ ደግሞ በቴክኒክ አብሮን ቆይቷል። መልካም ምሽት።